አየለ ሰለሞን ከአመታት በፊት ከደን ጥበቃና ከአየር ንብረት ለውጥ ጋር በተያያዘ ስራዎችን ለመስራት በኢትዮጵያ ክልሎች ውስጥ ይዘዋወር ነበር። በዛ ወቅት ታዲያ ንቦች ለስነ ምህዳር የሚጫወቱትን ሚና እንደተገነዘበም ይናገራል። በባህላዊ መንገድ የሚዘጋጀው ጠጅ እንደ ወይን ተጠምቆ ለዓለም ገበያ ቢቀርብ የሚለው ሐሳብም የመነጨው በዛን ወቅት እንደነበር አየለ ይናገራል። ከሰባት አመታት በፊት ጠጅን በተለያዩ የሙቀትና ቅዝቃዜ እንዲሁም የቆይታ ጊዜዎች እየጠመቀ ወደ ወይን የሚቀየርበት መንገድ ሲመራመር መቆየቱንም ይናገራል።
ወይን ጠጅ አስቤ ነበር። ኢትዮጵያም ትልቅ ባህል አለን፣ ግን ብዙ ሰው አያውቀውም። የወይን ጠጅ አሁን ወይን አደጋ ሲባል ወይን የሚበቅልበት ደጋ እና ውርጭ ወይን አደጋ ቆላ ምናምን እንደሚባለው፣ ስለዚህ ባህል አለን፣ ብዙ ሰው አያውቀውም። የሚመስለው ከፈረንጆች ከጣሊያንና ግሪኮች አዋሽ የነበረው ደርግ ከመውረሱ በፊት ነው ኢትዮጵያ ውስጥ ወይን ገባ የሚባለው። ግን በቤተ ክርስቲያንም በምን በልዩ ልዩ አቅጣጫ ወይን እንጠጣ ነበር፣ አሁንም እንጠጣለን። እኔ ግን አሁን ወደ ማር ጠጅ ጨዋታውን ብናመጣው በቃ ምንም አልተሻሻለም። ኢትዮጵያ ብቻ ሳይሆን ሌላም ሀገር፣ አሁን ፈረንሳይ ሀገር ሂድሮሜል ይባላል በፈረንሳይኛ እና ወይን በደንብ አይበቅልም እና ይሰሩታል። ግን ሲሰሩት በቃ ልክ 1000 ዓመት በፊት እንደተሰራ ነው። እና አሁን ወይን ጠጅ 50 ዓመት 100 ዓመት 20 ዓመት በፊት የተሰራ ወይን ጠጅ እና አሁን የምንጠጣው በጣም ይለያያል። ግን የማር ጠጅ ወይ ሚድ በእንግሊዝኛ ወይ በፈረንሳይኛ ሂድሮሜል የሚባለው ምንም አልተሻሻልም። እና ይሄ በንግድና በቢዝነስ እድል አለው። ወይን ጠጅ ውስጥ ብገባ ብዙ የምወዳደረው ብዙ ኮምፒቲሽን አለ። እና ሁለቱንም አስቤ ነበር፣ ግን በተለይ በጀማሪ ደረጃ ያን ያህል አትራፊ የሚሆን አልመሰለኝም። መጀመሪያ ጥናት ነው ማለት ሙከራ። አንድ ወደ አራት ሊትር የሚያህል ካርቦ ይባላል በእንግሊዝኛ፣ እንደ ጠርሙስ ነገር ነው። እና በሱ በትንሹ ልዩ ልዩ አይነት እርሾ፣ ልዩ ልዩ አይነት ማር፣ ልዩ ልዩ አለት ሙቀት ምናምን ልዩ እየለዋወጥን ሙከራ ጀመርን። እሱ የተወሰነ አመት ፈጀብን። ከዛ ለስራ ጉዳይ ሳውዝ አፍሪካ ሲሄድ እዛም ሞከርኩ። መጨረሻ ላይ ካሊፎርኒያ ነው ሀሳቡን ያመጣሁት። ኢንፍራስትራክቸሩን፣ መሳሪያ፣ ሁሉ ነገር ብዙ ይገኛል።
ከሶስት አመታት በላይ በዘለቀ የሙከራ ጊዜ በኋላም ቢ ዲቫይን ሲል የሰየመው የጠጅ ጣዕምና ሽታ ያለውን ነጭ የወይን ጠጅ መጥመቅ የቻለ ሲሆን አዲስ ጣዕም ያለውን ወይን ይዞ ገበያ ላይ መወዳደሩ ግን ቀላል ጉዞ አልነበረም። ለዚህ ደግሞ የተለየ የማስታወቂያ መንገድ መጠቀሙንም ይናገራል።
ከተመልሼ ያኔ ገበያ ላይ ወጥ ጆርናሊስቶች፣ ጋዜጠኞች ስለ ወይን የሚጽፉ 200 ምናምን የታወቁ ዝርዝር አወጣን እና ከኔ ጋር ተማሪዎች ነበሩ የሚያግዙኝ ኢንተርኖች ረፍት ላይ ያሉ። እያንዳንዱ ደብዳቤ ጽፈን ስለ ጠጅም አንድ መጽሐፍ ጽፍ ያሉ አነስ ያለች መጽሔት፣ እሱን መጽሔት አብረን ከደብዳቤ ላክን። ሁሌ ኢሜል ምናምን ያገኛሉ እና ኢሜላቸውንም ብዙ ጊዜ አይከፍቱትም። ስለዚህ እስቲ እንዴት ነው እነዚህ ሰዎች ይሰሙናል ብለን በደብዳቤና መጽሐፍ ስንልክላቸው የተወሰኑ መለሱልኝ። ናሙና ጠየቁኝ። ናሙና ተላከ። ወዲያውኑ የናሽናል ቴሌቪዥን ቱዴ ሾው የሚሉት ኤንቢሲ ጠዋት ጠዋት ፕሮግራም አለ፣ እሱ ላይ ወዲያውኑ ቀምሰውት በቃ እንደዚህ ሰው ብዙ ሰው ያጋጥመውን አዲስ ምርት ቴሌቪዥን ላይ ማለት የአንድ ስቴት ወይ አንድ አካባቢ አንድ ከተማ ቲቪ ሾው ሳይሆን በቃ የጠቅላላ ሰሜን አሜሪካ ፕሮግራም ላይ ተቀባይነት እንደዚህ ይኖራል ብዬ እና ሰው ቀመሰው።
ላለፉት 5 ዓመታት የኢትዮጵያ አየር መንገድን ጨምሮ በተለያዩ ቦታዎች የቢ ዲቫይን ወይን ለገበያ ሲቀርብ የቆየ ሲሆን ኮቪድ-19 ግን አየለ ለአመታት የለፋበትን የገበያ ዝርጋታ መና በማስቀረት ገበያቸውን እንደጎዳው ይናገራል። ይህን ችግር ለመቅረፍም የተለየ አማራጮችን ማማተር የጀመረው አየለ በኤቢሲ የቴሌቪዥን ጣቢያ ላይ በሚዘጋጀው ትልቁ የሻርክ ታንክ የንግድ ውድድር ላይ ለመሳተፍም አመለከተ። ከወራት ጥረት በኋላ ምርቱን ይዞ ለቴሌቪዥን እንዲቀርብ መጠራቱን የሚገልጸው አየለ በውድድሩ ላይ ከነበሩት 5 ዳኞች 4ቱ በምርቱ ጣዕም በመደመም እያንዳንዳቸው የ10% ድርሻ በመውሰድ $750,000 ለንግዱ ማስኬጃ ማሸነፍ ችሏል።
በጣም ደስ ብሎኝ ነበር። ስለ ስራዬ ደግሞ የማር ጠጅ ከወይን ጠጅ የተሻሻለ ነው ከአየር አንጻር ሲቀምሱት ሁሉም ወደዱት። የሻርክ ነው የሚባሉት እና ብዙ ጊዜ አንድ ወይ አልፎ አልፎ ሁለት ሻርክ ነው ኢንቨስትመንት ላይ የሚገባው። አሁን ግን ሁሉም ፈለጉ፣ አንዱ አልቻለም። ሌላ የራሱ ወይን ጠጅ ድርጅት ኢንቨስትመንት ስላለው ከሱ ጋር ተቃራኒ ስለሆነ እሱ አልቻለም። ግን በቃራቱ ምንም ብዙም ሳይደራደር ገቡበትና ያኔ ደስታዬን ብዙም ስላላሳየው ይሆናል። አንዱ እንዴት do you know how rare it is ማለት እንዴት በጣም ብርቅ ነው እንደዚህ አራት ሻርክ ሲገባ ብሎ አስረዳኝ እና እሺ አልኳቸው። በቃ ከዛ ቴሌቪዥን ላይ ከታየ በኋላ በቃ ሽያጩ በጣም ተጋኗል። ሰው ኦርደር እያደረገ ነው። ደግነቱ ስቶክ ብዙ ስቶክ ነበረኝ እና እሱን አሁን ዌርሃውሱን ለማሟላት እየታገልን ነው።
አየለ ምርቱን ኢትዮጵያውያን እንዲቀምሱት ወደ ሀገር ለማስገባት ፍላጎት እንዳለው ገልጾ፣ ነገር ግን በኢትዮጵያ ከቀረጥ ጋር ተያይዘው ያሉ ችግሮች እንዲስተካከሉ ጥሪ አቅርቧል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።